ክብር ለጌታ ይሁን። እንግዲህ እንደምታውቁት በጣም ለረጅም ጊዜ የጌታን መንገድ መከተል በሚል ሐሳብ እግዚአብሔርን ቃል ስንከፋፈል ቆይተናል እስከ ባለፈው ሳምንት። ዛሬ ማጠቃለያ ነው፣ ግን አጭር ነገር ከእግዚአብሔር ቃል እንከፋፈላለን። 15 ደቂቃ ውስጥን አጭር ነገር ከእግዚአብሔር ቃል እንከፋፈላለን። እዚህ ጋር እንደምትመለከቱት የምንካፈልበት እግዚአብሔር ቃል ክፍል ያለው የት ነው? ሉቃስ ወንጌል ምዕራፍ 9 ከቁጥር 23 እስከ 26 ያለው ነው። የዚህ የማጠቃለያችን ርዕስ ምን ይላል? ይታያችኋል? ጌታን መከተል ምን ይላል? እንዲህ ይጀምራል። አጀማመሩን ነው እዚህ ጋር እንድንመለከት ያሰብኩት። እንግዲህ ዛሬም እናነሳ ሐሳብ በትምህርት ውስጥ ያልተዳሰሰ ነው። ጊዜ አላጠፋበትም። ነገር ግን እንድታውቁ አጀማመር አለው። ቅድመ ሁኔታ ነበር ያየነው። ትዝ ይላችኋል? ወደ መጀመሪያ አካባቢ ጌታን ስለመከተል ስለመንገድ ካወራን በኋላ ጌታን ለመከተል ስለመንገዱ ባህሪም ከማውራታችን በፊት ቅድመ ሁኔታዎች ብለን ቅድመ ሁኔታዎች ላይ ዳግም ስለመወለድና አዲስ ፍጥረት ስለመሆን ያወራነው እንጂ ስለ አጀማመሩ አላወራንም። ስለዚህ ዛሬ በጣም አጭር ነገር ነው የምናገረው። ጌታ በረዳን መጠን ክፍሉን እናነባለን እና ከዛ ጸልየን በቀጥታ ሐሳቡን ቶሎ ተናግሬ ያላችሁ ሰዎች ክለሳውን ታቀርቡላላችሁ። እንደዚህ ይላል፣ በጌታ ስም አነባለሁ። ከዚያም ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚፈልግ ማንም ቢኖር ራሱን ይካድ፣ መስቀሉንም በየዕለቱ ተሸክሞ ይከተለኝ። ምክንያቱም ነፍሱን ሊያድናት የሚፈልግ ሁሉ ያጠፋታል፣ ነፍሱን ስለ እኔ ብሎ የሚያጠፋት ግን ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጠፋ ወይም ቢያጎድል ጥቅሙ ምንድን ነው? ማንም በእኔና በቃሌ ቢያፍር የሰው ልጅ በራሱ ክብር እንዲሁም በአብና በቅዱሳን መላእክት ክብር ሲመጣ ያፍርበታል። እንጸልይ። እስኪ ጌታ እንዲያስተምረን። ቅዱስና የተፈራ ልዑል እግዚአብሔር አባታችንና አምላካችን፣ አሁንም ደግመን ደጋግመን ስምህን እንጠራለን። ምሕረት አብዝተህልናል። በፊት እንድንቀመጥ እድል ሰጥተህናል። ጌታ ሆይ በፊት እንድንቀመጥ ከፈቀድክልን ዘንዳ ቃልህን ደግሞ በመንፈስ እንድታበራልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ስፍራ የምናደርገው ከሐሳቤ ከቃሌ ከፈቃዴ ጋር የተያዘ ሁሉ ጌታ ሆይ እንደ ፈቃዴ ማድረግ እንድንችል ጸጋን ያብዛልን። ስንሰማ እንደ ፈቃድ እንድንሰማ፣ ስንናገር እንደ ሐሳብ እንድንሰማ ጸጋን ያብዛልን። ምሕረት በሁላችንም ላይ ይሁን። በዚህ ስፍራ ዛሬ የምንማረው ለሕይወታችን የሚጠቅም ሕይወታችንን የሚለውጥ አንዳች ፋይዳ ያለው እንዲሆንልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ ቃልህን አብራልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን። ጌታ ይባረክ። እንግዲህ አሁን ያነበብነው ክፍል ነው እዚህ ጋር የምትመለከቱት። ደግሜ ላንብበው። ከዚያም ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚፈልግ ማንም ቢኖር ራሱን ይካድ፣ መስቀሉንም በየዕለቱ ተሸክሞ ይከተለኝ። ምክንያቱም ነፍሱን ሊያድናት የሚፈልግ ሁሉ ያጠፋታል፣ ነፍሱን ስለ እኔ ብሎ የሚያጠፋት ግን ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጠፋ ወይም ቢያጎድል ጥቅሙ ምንድን ነው? ማንም በእኔና በቃሌ ቢያፍር የሰው ልጅ በራሱ ክብር እንዲሁም በአብና በቅዱሳት መላእክት ክብር ሲመጣ ያፍርበታል ይላል። ይሄ የጌታ ንግግር ነው። ኢየሱስን መከተል ያለው ዘላለማዊ ፋይዳ እንዳለ ሆኖ መቼም እግዚአብሔርን የምንቀበለው ምግብ እንዲሰጠን አይደለም፣ በጤንነት እንዲያኖረን አይደለም። በዚህ ምድር ላይ መገኛችን ነው። ደግሞም የዘላለም ሕይወት የሚባል ነገር አለ። ስለዚህ ፕራይመሪሊ ጌታን የምንቀበለው ዘላለምን ለመኖር ነው፣ ወይም ደግሞ በእግዚአብሔር ዓለም ውስጥ ለመኖር ነው እንጂ በዚህ ምድር ላይ ቢመቸንም ባይመቸንም ከግምት ወይም ከቁጥር የሚገባ አይደለም። በዚህኛው የህይወት ደርዝ ያለው ህይወታችን ከዘላለም አንጻር እዚህ ግባ የሚባል ስላልሆነ የዚህን ያክል ትልቅ አይደለም። ነገር ግን ዘላለማዊ ፋይዳ ስላለ ነው፣ ወይም ዘላለም የሚባል ህይወት ስላለ ነው ጌታን የምንከተለው ፕራይመሪሊ ማለት ነው። ነገር ግን ዘላለማዊ ፋይዳው ጌታን መከተል የሚሰጠው ዘላለማዊ ጥቅም እንዳለ ሆኖ በምድር ህይወት ግን ዋጋ ያስከፍላል የምለውን ብቻ ነው። ጌታን መከተል እንዲህ ነው ወይም እንዲህ ይጀምራል ያልነው ለዛ ነው። የእውነት ክርስቶስ ያዘዘንን ሁሉ ለመኖር ስንሞክር ከግራም ከቀኝም አብረውን ከሚሰሩ ሰዎችም አብረውን ከሚኖሩ ሰዎችም ብዙ ጫናና በልዩነት መቀመጥን ሊያስከትልብን ይችላል። ዘላለማዊ ፋይዳውን ግን እንመልከት። በመጀመሪያ አጭርና ግልጽ ሁላችንም ወንጌል መስክራችሁ የምታውቁ ከሆነ ለሰዎች የምትመሰክሩትን ወንጌል በእግዚአብሔር ቃል ለማስተገብ ሰዎችን ምን እንላቸው ነበር? በእግዚአብሔር ቃል እንዲህ ተብሎ ተጽፏል፣ በርሱም ያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወደዋል። አንተም ዓለም ውስጥ ካሉት አንዱ ነህ፣ እግዚአብሔር ይወድሃል፣ ልጁን በአንተ ምትክ ቀጥቷል። አንተ ከእንግዲህ ከእግዚአብሔር ፊት የምትበርበት ምክንያት የለም፣ ከእግዚአብሔር ፊት የምትሳደድበት ምክንያት የለም። ወደ እግዚአብሔር መቅረብ፣ የእግዚአብሔር ልጅ መሆን፣ የእግዚአብሔር ቤተሰብ መሆን ትችላለህ ብለን ለሰዎች እንናገራለን። ስለዚህ ፕራይመሪሊ የዘላለም ሕይወት የሚባል አለ፣ የሰው ሕይወት ይቀጥላል፣ በዚሁ አያበቃም ብለን ሰዎችን እንናገራለን። ሰዎቹ ቢሞቱ እንኳን ያው እንደሚሆኑ ከክርስቶስ ትምህርት እየነገርናቸው ጌታን ተቀበሉ ስንላቸው ሰዎችን ምን ማለታችን ነው? የዘላለም ሕይወት እንዲኖራችሁ በእግዚአብሔር ሕልውና ውስጥ ለማይቆጠር ዘመን መኖር እንድትችሉ ከእግዚአብሔር ጋር ዘመድ ሁኑ፣ ከእግዚአብሔር ጋር ህብረት ፍጠሩ ማለታችን ነው እንጂ ለመኖር ለመኖርማ እንደ ተፈጥረናል። ጌታን የሚከተሉትም የማይከተሉትም ኢሙዋት የሆነ ማንነት አላቸው፣ የማይጠፋ ማንነት አላቸው። አሁን ልዩነቱ ዘላለምን በጥፋት በስቃይ በቶርቸር ውስጥ ነው ማሳለፍ የምትፈልጉት ወይስ በእግዚአብሔር ሕልውና ውስጥ በምድር በምንም መልኩ አጣጥመ ነው የማናውቀው የደስታ አይነት ባለበት በእግዚአብሔር ዓለም ውስጥ ነው መኖር የምትመርጠው? ያ ነው ልዩነቱ እንጂ አንደ ተፈጥረናል መጥፋት የሚባል ነገር የለም ከዚህ በኋላ ማለት ነው። ስለዚህ በዋናነት ጌታን የምንከተለው ክርስቶስን ህይወታችን ላይ የምንሾመው ለምንድን ነው? የዘላለም ህይወት የሚባል ስለሚሰጠን ነው። ነገር ግን ጌታን መከተል እንዲህ ይጀምራል። እንግዲህ አሁን ካነሳ ሁላችሁ ከእግዚአብሔር ቃል ክፍል እንደተመለከት ነው ጌታ ምን አለ? መጀመሪያ ራሱን ይካድ መስቀሉንም ተሸክሞ እለት እለት ይከተለኝ ብሏል። ሶስት ነገሮችን ከዚህ ማግኘት እንችላለን። ጌታን መከተል እንዲህ ይጀምራል። መጀመሪያ ራስን በመካድ ይጀምራል። ለራስ ፍላጎት በመሞት ይጀምራል። ለራስ ፈቃድ በመሞት ይጀምራል። የራስን መፈለግን በመተው ይጀምራል። ቀጥሎስ የራስ መስቀል የሚባል ነገር አለ። የራስ መስቀልን በመሸከም ይቀጥላል። ከዛስ መስቀሉን ተሸክሞ ባለበት መቆም አይደለም፣ ጌታ በሄደበት መንገድ መስቀሉን ተሸክሞ ጌታን እለት በእለት ከነ መስቀሉ መከተልን ይጨምራል። ስለዚህ እነዚህ ሶስቱን ነጥቦች ቶሎ ቶሎ አይተን እንጨርሳለን። አሁን 9 ደቂቃ ይቀረኛል ከዚህ ቀጥሎ። ስለዚህ ራስን መካድ፣ ጌታን መከተል ራስን በመካድ ይጀምራል። ራስን ሙሉ በሙሉ መስጠትን ነው የሚያመለክተው። ራስን መካድ ማለት ራስን ሙሉ በሙሉ መስጠት። ለምሳሌ የጌታ ፈቃድና የእናንተ ፍላጎት ብጣረስ የማን ነው ማነው ብቻ የሚወስደው? የጌታ ፈቃድ ነው ማለት ነው የሚሆነው። ይሄ ነው ራስን መካድ ማለት፣ ሙሉ በሙሉ የራስን ፍላጎት መተው ስለ ጌታ ስሉ፣ የራስን መብት መተው ስለ ጌታ ስሉ፣ የራስን ስሜት እንኳን ችላ ማለት ስለ ጌታ ስሉ፣ ሁሉ ነገርን መተው ወይም ፈጽሞ ለጌታ መሆንን የሚያመለክት ሀሳብ ነው። ራሳችንን እንክዳለን ማለት እኔ አቤሎ አይደለሁም እያልኩ ነው ጮኋለሁ የሚናገራለሁ ማለት አይደለም። ራሴን መለወጥ አልችልም። ስብና አለኝ፣ መልክ አለኝ፣ ቅርጸት አለኝ፣ ወላጆች ደግሞ የሰጡኝ ስም አለ የሚታወቅበትና እናንተ እኔን የሚታወቁበት። ይህንም መካድ አይደለም። ራስን መካድ ማለት የራስን ፍላጎት፣ የራስን መብትና የራስን ስሜት ስለ ጌታ ሲሉ ምን ማለት መተው፣ ወደ ጎን መተው ማለት ነው። ሌላው ነፍስን እስከ መተው ራስን መስጠት ነው። ራስን መካድ ማለት ነፍስን እስከ መተው ራስን መስጠት ምን ማለት ነው? ጌታ ቅድም በዝርዝር ውስጥ ምን ብሎ ተናገረ? ስለ እኔና ስለ ወንጌል ነፍሱን የሚተው እሱ የዘላለም ሕይወት የእሱ ነው አለ፣ የዘላለም ሕይወትን ይወርሳል አለ። ነገር ግን በወንጌልና ምናልባትም እኔ በሚሰጠው ሕይወት መካከል የሚያስመርጥ ሁኔታ ሲፈጠር፣ አይ እኔ በሕይወት መኖር ቢቀጥል ይሻላል ብሎ ክርስቶሱ ለጊዜው ይቅርብኝ ካለ የዛን ደግሞ እኔ ደግሞ አላውቀውም፣ ልክ ክርስቶስ ይቅርብኝ አላውቀውም እንዳለ እኔም ደግሞ ቀን ይመጣል አለ ጌታ፣ አላውቀውም የምልበት ማለት ነው። ስለዚህ ራስን መካድ ማለት ነፍስን እስከ መተው ራስን መስጠት ነው፣ ስለ ጌታና ስለ ወንጌል ማለት ነው። በሙሉ ፈቃድ መታዘዝ ማለት ነው። ራስን መካድ ማለት በግማሽ ፈቃድ ሳይሆን ፈጽሞ ሙሉ በሙሉ ለእግዚአብሔር ታዛዥ መሆን፣ በሁኔታዎች የራስ ስሜትና ፍላጎት ሳይሆን ጌታ የሚወደውን ለማድረግ ቁርጠኛ መሆን ማለት ነው። ሌላው ሁላችሁም እንደምታውቁት ይሄ ራስን መካድ የሚለው ሀሳብ ሲጠቃለል ፊተኛይቱ ወይም የመጀመሪያዊቱ ትእዛዝን ተግባራዊ ማድረግ እንደማለት ነው። ፊተኛይቱና የመጀመሪያው ትእዛዝ በመጽሐፍ ቅዱሳችን እንደምታውቁት ከብሉይ ኪዳን ዘመን ጀምሮ በእኛ ዘመንም የሚቀጥለው ምን ይላል? ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህና በፍጹም ሐሳብህ ውደዴ ነው የምትለው ትእዛዙ። ምን ተረፋችሁ? ነፍስ በነፍስ ጭምር ጌታን ከወደዳችሁ ከነፍሳችሁና ከጌታ የሚያስመረጥ ሁኔታ ሊፈጠር እንደምታደርጉት ነፍሴ ለጊዜው ትቅር እንዳውም ተቀላችሁ አስገብኝ ወደ ጌታ ሸኝን ብላችሁ ነፍሳችሁ ላይ ጌቫ አድርጋችሁ ጌታን ትመርጣላችሁ ማለት ነው ቤዚካሊ። ስለዚህ ራስን መካድ ማለት ባጭሩ ፊተኛው ወይም የመጀመሪያው የምትባለው ትእዛዝ ተግባራዊ ማድረግ ነው፣ በህይወት ፕራክቲካሊ ተግባራዊ ማድረግ ማለት ነው። ክብር ለእግዚአብሔር ነው። ሁለተኛው እንመልከት፣ የራስን መስቀል መሸከም። ጌታ ምን አለ? መስቀልን ተሸክመው አለ። ምንድነው ያለው? መስቀሉንም ሰውየው መስቀሉን ምን ያደርጋል አለ? ይሸከማል። ክርስቶስን ለመከተል በመወሰናችን የምንሸከመው ምን አለ? መስቀል አለ። የሚመጣብን የህይወት ጫና አለ። ሁልጊዜ ምቾት የሚነሱ ነገሮች ይፈጠራሉ በሆነ የህይወት አቅጣጫ ጌታን ስለምንከተል ማለት ነው። ጌታን ለመከተል መወሰን በምድር ህይወትን ቀላል አያደርገውም። እውነት እንነጋገር ከተባለ እያመቻመችን ሰዎች እንዳይነኩን፣ ያ ከዚህ ታሪኩን እንደነገርኳችሁ ሰውዬ ምግብ ላይ ስንጸልይ ሶሎ እናርጋለን፣ አይ በቃ ጌታን አያውቅም ይሄ ሰውዬ ብዬ እኔ በተገኘ ሁሉ አጋጣሚ ስለ እግዚአብሔር ማውራት የምፈልገውን ሰውዬ መንገድ ዘግቶብኝ ሌላ ጊዜ ወደ መስሪያ ቤት ሲመለስ ምን ቢባል ጥሩ ነው? ሙሉ ወንጌል ቸርች የእግዚአብሔር ቃል ሰባኪ ነው ስሉኝ እንዴት እንደደነገጥኩ ልነግራቸው አልችልም። ሾክድ ነው የሆንኩት። ሰውየውን አይቸው የእግዚአብሔርን ነገር ላይበት አልቻልኩም። እንዲያውም ሌሎች ብዙ አስቸጋሪ አይምሮን እንድከብደው ከሰውየው ጋር መሆን አብሮ መጓዝ በጣም እንድጨንቀኝ የሚያደርጉ ብዙ ነገሮችን አስተውያለሁ። ወገኖቼ የእውነት ክርስቶስን ለመከተል ከቆረጥን ፈቃዳችንን ነው የሚፈልገው እንጂ ጸጋ የሚባል የእግዚአብሔር አቅም አለ። መሆን የሚገባችሁን ሁሉ የሚያስደርጋችሁ ትሬኒንግ የሚሰጣችሁ የእግዚአብሔር ጸጋ ነው እንጂ የእናንተ ኃይል አይደለም። ነገር ግን ከውስጥ ካልፈቀድን ካልወሰንን ነው ችግሩ። ቁርጥ ውሳኔ ስታደርጉ እግዚአብሔር መንፈስ ያግዛችኋል። በመንፈስ ለመመራት ስንፈቅድ እግዚአብሔር መንፈስ አቅም ይሆነናል። ስለዚህ ጌታን በመከተል ሂደት በምድር ህይወታችን ጫናዎች ሊኖሩብን እንደሚችሉ ማወቅ ያስፈልጋል። በተለይ የጌታ መሆናችን በግልጽ የሚታይ ከሆነ ነው ጫናው የሚበረታ። የሚሸፋፍኑ ቆና በፍጹም እንደዛኛው ሰውዬ ደግሞ ታሪኩን እንደነገርኳችሁ እዛ ሀገር ሄጄ 3 ዓመት ነው የተቀመጥኩት። ጌታ ረድቶ አንድም ቀን ክርስቲያን መሆነ ሳይታወቅበኝ መጣ እንዳለ ሰውዬ እንዳትሆኑ ማለት ነው። በተለይ የሚታይባችሁ ከሆነ የጌታ መሆናችሁ በግልጽ የሚታይባችሁ ከሆነ መንፈስ ቅዱስ በእናንተ በኩል ፍሬ እያፈራ ካለ ከዓለም ተቃራኒ የሆናችሁ ህይወትን መንቀሳቀስ ስለሚጀምር ወይም በህይወት አካሄዳችሁ የአብዛኛው ሰው የሚቃረን መሆን ስለሚጀምር የህይወት ውሳኔያችሁና እርምጃችሁ የዛነ ጫናው ከባድ ነው የሚሆነው። መጽሐፍ ቅዱሳችን ይናገራል ስለዚህ ጫና። መስቀሉ ምንድን ነው ካላችሁ፣ መስቀሉ የክርስቶስ በመሆናችሁ በምርጫዎቻችሁ በፍላጎቶቻችሁ ላይ የሚመጡ ጫናዎች ናቸው። ምንም ነገር በዘፈቀድ ያታደርጉ ማለት ነው። ምንም ነገር ከመወሰናችሁ በፊት የጌታ ፈቃድና የእናንተ ፍላጎት ሚዛን ላይ ተቀምጠው ሚዛን የሚያነሳው የጌታ ፈቃድ መሆን መቻል አለበት። መጽሐፍ ቅዱሳችን የእግዚአብሔር ቃል ገላትያ 5:16-18 ላይ ጳውሎስ ሲመክር ምን አለ? እንግዲህ በመንፈስ ኑሩ እላለሁ፣ የስጋን ምኞት አትፈጽሙ። ስጋ መንፈስ የማይፈልገውን መንፈስም ስጋ የማይፈልገውን ይመኛሉና፣ እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታደርጉም። በመንፈስ ብትመሩ ግን ከህግ በታች አይደላችሁ። በአረንጓዴ የጻፍኳቸውን ቃሎች ተመልከቱ። በመንፈስ ኑሩ እላለሁ፣ በመንፈስ ስትኖሩ የስጋን ምኞት አትፈጽሙም ነው የሚለው። ትክክለኛ ትርጉም ይሄ ነው ማለት ይሄ አሮጌው ላይ ልክ አይደለም። ትንሽ እስኪ አሮጌው አለ አንቺ ጋር አንብዱ እስኪ ምን ይላል። ይሄ የመጀመሪያው ቁጥር ብቻ እንግዲህ ከምለው ጀምረሽ እሷን ፓርት ብቻ አንብብል። ልዩነት አለው። ምን ይላል? በመንፈስ ኑሩ የስጋንም ምኞት አትፈጽሙ ነው የሚለው አይደለም። 5:16 ላይ ብቻ አንብብ።
ነገር ግን እላለሁ በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ።
አዎ ዘገሽ ትእዛዝ ይመስላል አይደለም? ያንቺ ላይ ትእዛዝ ይመስላል። ትክክል አይደለም። ይሄ ነው ትክክለኛው። ምን ይላል? እንግዲህ በመንፈስ ኑሩ እላለሁ የስጋንም ምኞት አትፈጽሙ። ገብቷችኋል ሐሳቡ? ሰው በመንፈስ ሲኖር አውቶማቲክ ነው ማለት ነው። በመንፈስ የምትመሩ ከሆነ የስጋ ምኞት ምን አታደርጉ? አትፈጽሙም ማለት ላለመፈጸም የምትጣጣሉት ነገር የለም። አትፈጽሙ ነው የሚለው ጸረ ትእዛዝ ነው። በመንፈስ እንትን አድርጎ የስጋ ሁለቱንም በትእዛዝ መልክ ነው የሚያስቀምጥብን። ይሄ ግን አጭርና ግልጽ ነው። በመንፈስ ስትኖሩ አውቶማቲካሊ የስጋ ምኞት ምን አታደርጉ? አትፈጽሙም። አለቀ በቃ። ስለዚህ ይህንን ጥቅስ ግን ያመጣሁት ስለ እሱ ላውራችሁ አይደለም። ይህንን ጥቅስ ያመጣሁት ቀንበሩ ከየት እንደሚጀምር ነው። ቀንበሩ ከውስጥ ነው የሚጀምረው። ውጭውን ተውት። ውጭ ቀጥሎ የሚመጣ ነገር ነው። ቀንበሩ ከስጋችን ነው የሚጀምረው። ስሜታችን ነው መጀመሪያኛ መዋጋትን ይጀምራል። ስለዚህ ይሄንን ሁሉ ለማሸነፍ ጦርነት አለብን። ለጦርነቱ ደግሞ ዝግጁ ከመያደጉን ነገሮች እንግዲህ እነዚህ እግዚአብሔር ቃሎች ይምሉንን መስማትና መከተል ያስፈልጋል። ዋና ሐሳብ የመጨረሻውን ሐሳብ ልናገርና ልጨርስ። ሶስተኛው ጌታን መከተል እንዴ ይጀምራል ካልን ሶስተኛው ከነ መስቀላችን ኢለት በኢለት ጌታን መከተልን ይጀምራል ማለት ከነ መስቀላችን ነው ጌታን መከተል ነው። መስቀሉ የሚወርድ አይደለም ገብታችኋል። ካወረዳችሁት መስቀሉ ስታንዳርድ ነው የህይወት ወንፊት ነው ወይም የህይወት ሚዛን ነው። እግዚአብሔር የሚከብርበትና የማይከብርበትን ለመለየት ነው መስቀሉን የምትሸከሙት። ዲስኮምፎርት የሚሰጣችሁ የእግዚአብሔር መንፈስ ከህልናችሁ ጋር እየሰራ ልክ ያልሆነ ነገር ልክ አይደለም ሲል ፍላጎታችሁ ተገደበ ማለት ነው። መስቀል ነው ይሄ። የእግዚአብሔር መንፈስ በሆነ በኩል በሆነ አቅጣጫ በኩል መሄድ ስትፈልጉ ጓብታችሁ ልትገቡ ስትል የእግዚአብሔር መንፈስ በዚህ በኩል ላንተ ወይም ላንቺ አልተፈቀደም የሚለውን ደግሞ ሲያመጣባችሁ በቃ ያንን መንገዳችሁ ሲዘጋ ይሄ መስቀል ነው ማለት ነው። ስለዚህ ከነ መስቀላችን ነው ኢለት በኢለት ጌታን የምንከተለው። የክርስትና ህይወት የህይወት ዘመን ጉዞ ነው እንደምታውቁት። ወይም ልክ የሆነ ማህበር ውስጥ አባል እንደመሆን አንደ ተመዝግባችሁ ሜቢ በወር አንደ ወይ በሁለት ወር አንደ መዋጮ እንጣል እንደማድረግ አይደለም። አንደ ተመዝግባችሁ ከዛ በኋላ የዛ ማህበር አባል ነው እንደሚባል አይደለም። ኢለት በኢለት የሚለወጥ ህይወት ነው። ህይወቱ ራሱ ኢለት በኢለት ለውጥ ይመጣበት አይደለም። እግዚአብሔር ቃል ሲናገር በእግዚአብሔር ቃል ራሱ እየተሰራን ስንሄድ ወደ ፈጠረን ወደ ክርስቶስ አይነት መልክና ጠባይ እንደምናድግ መጽሐፍ ቅዱስ ይናገራል። ስለዚህ መስቀሉ ከኛ ጋር ምን ይሆናል? ይቆያል። መስቀሉ የሚወርድ አይደለም። ጌታን ስንከተል ሳለን ጌታን በመከተላችን የሚመጣብን በነገራችን ላይ የመስቀሉን ዴፊኒሽን አልነገርኳችሁም። ባጭሩ መስቀል ማለት የመከራ አይነት ነው። ጌታን ስለምትከተሉ የሚመጣባችሁ የመከራ አይነት ነው። ባጭር አማርኛ ጌታን ስለምንከተል የሚመጣብን ምቾት ማጣት፣ የሚመጣብን ፍላጎት መገደል፣ የሚመጣብን እነዚህ ነገሮች ሁሉ ዝርዝሮች ናቸው መስቀል ብለን እየተነጋገርን ያለ ነው። ስለዚህ ጌታን የመከተል ህይወት በየለቱ መንፈሳዊ ጫናዎችን መጋፈጥን የሚጠይቅ ነው እየተባባልን ያለ። በየለቱ መንፈሳዊ ውጊያ እንዳለብን መጽሐፍ ቅዱስ ይናገራል። ኤፌሶን 6:3 እንዲያውም አሁን እንግዲህ ቅድም መስቀሉ ከውስጥ ጀምራል ብለናል። ከውጭ ደግሞ ጫና አለብን። ዲያብሎስ ሽንገላ የሚባል ከባድ የጦር መሳሪያ አለው። ኒውክሌር ሽንገላ ማለት በእውነት የተቀባ አደገኛ መርዝ ፕሮፓጋንዳ ማለት ነው። እና ያንን ሀሳብ ያጎርሰናል። እውነት ይመስላል ሲንጎርሰ ማለት ነው። ከጎረሲም በኋላ ግን ፖይዝን ሆኖ ሰውነታችንን እየወረሰው ሲሄድ እና መንፈሳችንን ሲገለው ይገኛል። ስለዚህ እግዚአብሔር ቃል ምን አለ? የዲያብሎስን ሽንገላ ተቃውሞ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ምን አሉ? ንበሱ የምታስተርፉት የጦር ዕቃ መኖር የለበትም ብሎ ዝርዝሩን ይናገራል ማለት ነው። ስለዚህ በየቀኑ በመንፈስ መታጠቅ የስጋንና የዲያብሎስን ጫና መቋቋምና ለእግዚአብሔር መንፈስ ራስን ማስገዛትን ይጨምራል ጌታን መከተል። ለዛ ነው መስቀሉን ተሸክመን ዕለት ዕለት መስቀሉን ሳናወርድ ከዚህ ስጋ ተለይቶ ህይወታችን ኤክስፓየር አድርጎ ወደሚቀጥለው የህይወት ምዕራፍ ካልተሸጋገርን በስተቀር የሚቋረጥ አይደለም። በየዕለቱ ትግል እንዳለብን ልብ ማለት ያስፈልጋል። ከጌታ ጋር ያለንን ህይወት የምንኖረው በየዕለቱ መሆኑን ደግሞ ልብ ማለት ያስፈልጋል። ከጌታ ጋር ያለን ህይወት የዕለት ህይወት ነው። ቅድም ከዚህ በፊት በነበረው ትምህርታችን ጸሎታችን ራሱ ዕለት ላይ ያተኩራል። ዕለት እንጂ በዚህ ምድር ስትኖሩ ስለ ዕለት እንጀራ ነው መጠየቅ ያለባችሁ እንጂ እስከ ዛሬ ዓመት የሚበቃኝን ይህንን ስጠኝ አትበሉ። መና ነው ህይወት። ነገር ግን ዝግጅቱ ለዘላለም ነው። ገብታችኋል? በዚህ ህይወት የምንዘጋጀው ዝግጅት ለዘላለም ነው። ይህን ልብ ማለት ያስፈልጋል። እናጠቃለሁና እንጨርስ። እዚህ ጋር ምን አለ? ከነ መስቀላችን ዕለት በዕለት ጌታን መከተልን በተመለከተ መጽሐፍ ቅዱስ ውስጥ አንድ ቆንጆ እግዚአብሔር ቃል ሀሳብ አለ። ምሳሌ 23:17 ላይ ነው የምታውቁት ነው። አሮጌው ላይ ልብ በኃጢአተኞች አይቅና፣ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር ይላል አሮጌው ላይ። እዚህኛው ላይ ምን ይላል? ዘውትር እግዚአብሔርን በመፍራት ኑር። እግዚአብሔርን መፍራት ወይም ከእግዚአብሔር መንፈስ ምክር ጋር እየተስማሙ መኖር የዘውትር ተግባራችን ነው ማለት። መስቀሉ እዚህ ጋር ነው የሚመጣ። ፍላጎት አይምሯችን ውስጥ የምንመሰምስ የፍላጎትና የአይዲያ ማለት ልነግራችሁ አልችልም በየለቱ ማለት ነው። ነገር ግን እኛ ምርጫችን መሆን ሰለክቲቭ መሆን አለብን። ለምን? በእግዚአብሔር መንፈስ የምንኖር ሰዎች ለሌላ ዓለም ዝግጅት ላይ ትሬኒንግ ላይ ያለን ሰዎች ስለሆንን ማለት ነው። ስለዚህ ቀኑን ሙሉ እግዚአብሔርን በመፍራት መኖር ይጠበቅብናል። ለዛ ነው ህይወት መስቀል የሚሆንብን ማለት ነው። ሰውን እንደ ሁሉ ጊዜ እንደምነግራችሁ አንደ በመንፈስ ከፍ ብላችሁ ሁሉንም ነገር በቃ ለጌታ አሁኑን መሆን እንፈልጋለን። ቀን ደግሞ ይመጣል። ምንም ነገር መንፈሳዊ ነገር እጅጅ ምላችሁ ቀን እነት ነው ሁሉ ከምናገረው በህይወት ኤክስፒሪንስ ያረኩት ነው የምናገረው የሆነ እናንተ ለማስደሰት የምናገረው ነገር የለኝም ለማለት ፈልጌ ነው ስለዚህ ጦርነት ነው ህይወት ቀን በቀን ነው ያ ጦርነት መቀጠል ያለበት ስለዚህ ጌታን መከተላችን እንዴ ይጀምራል በመጀመሪያ ራሳችንን መካድ ይኖርብናል ይሄን ማለት ጌታን የሁሉ ነገራችን የበላይ ማድረግ አለብን ተው ካለን የፈለገው ነው ያን በንጓጓለን መተው ነው ያለብን ማለት ነው ያ ነገር ቀጥሎስ ከጌታ ጋር የበሰረት ነው ህይወት የሚያስከትልብንን መስቀል መሸከም ወይ መቻል አለብን ቀጥሎስ መስቀል ያለበትን ይህንኑ ህይወት እለት በእለት መቀጠል አለብን ማቆም የሚባል ነገር የለም በእግዚአብሔር ዓለም ውስጥ አንደ ጀምረና ትሬኒንግ ነው ብያቸዋለሁ በቃ በዚህ ምድር የተሰጠን ህይወት ስጠናቅ ተከላከላችሁ በቃ እስከዛው ግን ምንድነው ማድረግ ያለብን በቃ መታገል አለብን ጦርነት ነው ክብር ለጌታ ይሁን ጸጋው ይበዛልናል አሜን ጸጋ አለ ተብሏል በእግዚአብሔር ቃል ጸጋ አለ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል ይላል የዳነው በጸጋ ነው አሁን ራሱ ምን ኖረውን ይሄ መስቀል ያለበትንም ህይወት ምን ኖረው በጸጋ ነው ኃጢያተኝነትን አለማው ምኞትን እንቢ ለማለት ትሬኒንግ ሰጣቸዋል ያለ ጸጋው እንደገና ደግሞ እግዚአብሔርን መምሰልን በእውነተኛ መንፈሳዊ ህይወት እንዴት መኖር እንደምቻል ደግሞ ያስተምረናል ይላል ክብር ለእግዚአብሔር ይሁን ስለዚህ ባጭሩ እዚሁ ላይ ላብቃ 4 ደቂቃ ጀምር ያለው ወይም 5 15 ደቂቃ ብዬ 20 አርግ ያለው ጨርሰናል ክብር ለጌታ ይሁን አጭር ጸሎት እናድርግና ወደ ክለሳችን እናልፋለን እንጸልይ እስኪ ትምህርት ወስዳችኋል አሁን ካወራሁት ነገር የእግዚአብሔር መንፈስ አስተምራችኋል እስኪ እግዚአብሔር መንፈስ ለልባችን የምናገረውን እናዳምጥ ለልባችን የምናገረውን እንስማ እንዴ ምቾት በምቾት መሆን አይገባም እንዴ ከጌታ ጋር ሆኜ እንዴት መስቀል አለበት ተለኛ አለ ከጌታ ጋር ሆኜ ህይወት ይቀለኛል ስልክ ስንት መከራ አምርጬ ወደ ዝሮጭ እንደገና ጭራሽ የማይወርድ መስቀል አለብኝ ትላለህ እንዴ ይሄ እግዚአብሔር ቃል ነው በአንድ በኩል ለጻናናለን በአንድ በኩል ደግሞ የምንሸከመው መስቀል አለ ጌታ እንኳን ምን አለ እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ እንበረንም በላችሁ ላይ ተሸከሙ እኔዋ በልብም ትሁት ነኝና ከእኔም ተማሩ ብሏል ጌታ ሃሌሉያ አያችሁ ከአንድ ቀንበር ነፃ ሆናችሁ ማለት ለዘላለም ነፃ ሆናችሁ በዘፈቀደ ትኖራላችሁ ማለት አይደለም ከአንድ ቀንበር ነፃ ሆናችሁ የተሻለ ቀንበር ለዝብና ቀለል የሆነ ቀንበር በላችን ላይ ይጫናል ክብር ለእግዚአብሔር ይሁን ከጌታ ጋራ ባለን ህይወት ያሉብን ቀንበሮችን እንደ ከባድ ቀንበር አትመልከቷቸው ይሄ የትሬኒንግ ቀንበር ነው ህይወታችንን ለመስራት ለማሳደግ የተሸከምነው ቀንበር ነው ለመብቃት ለሚመጣው የእግዚአብሔር ህይወት ለመብቃት በሚመጣው የእግዚአብሔር ዓለም ውስጥ ፋይዳ ያለው ኃላፊነት ለመወጣት የሚያበቃ ትሬኒንግ የሚሰጠን መስቀል ነው ክብር ለእግዚአብሔር ይሁን ቅዱስና የተፈራ ለሁሉ እግዚአብሔር አባታችንና አምላካችን ሆይ መልካምነት በጎነት አቤቱ ጌታ በህይወታችን በስተውልናል እናመሰግናለን እስከዚህ ጊዜ ባንተ ደርሰናል ቀሪ የህይወት ዘመናችንም ካንተ ጋር እንቀጥላለን በቃልህ ነገርከን አንተን መከተል ራስን የራስ የሆነን ፍላጎትና ስሜት የራስ የሆነን ፈቃድና መብት በመተው ጀምራል ብለሃል ለክብርህ ስንል ጌታ መብታችንን ጭምር መተውን አስለምደን ለክብርህ ስንል ጌታ ስሜታችንን ጭምር መተውን አስለምደን ፈቃዳችንን ለአንተ አሳልፈን ሰጠናልና መልሰን በፈቃዳችን እንዳንኖር መንፈስህ እንድመራን ሁለንተናችን ለአንተ አሳልፈን ሰጠን በቃልህ እንዳስተማርከን አቤቱ ጌታ ሆይ እለት በእለት ካንተ ጋር ባለን በዚህ የህይወት ጉዞ ያልተውናቸው ያልጣልናቸው የተንጠለጠልንባቸውና ከፈቃድ የሚጻረሩ ነገር ግን መተዋልናቸው ነገሮች ካሉ በናዝረቱ በጌታ በኢየሱስ ክርስቶስ ማራግፈልን ጌታ ሆይ ቀሎን አቤቱ ጌታ ሆይ ካንተ ኋላ እንድንሮጥ በመንገዴ ላይ በነፃነት መንቀሳቀስ እንደነጀ ጸጋን እንድታበዛልን እንለምንሃለን ክብር በሰማይ በምድር ለአንተ ብቻ ይሁን ከፍ ከፍ በልልን ጌታ ሆይ እንወድሃለን እስከ ህይወታችን ፍጻሜ እንድንወድህ ጸጋ ይብዛልን አካላችን እንኳን ቀን በቀን ብደክም ውስጣችንን አንተ አበርታው መንፈሳችንን አንተ አንቀው እንወድሃለን በናዝረቱ በጌታ በኢየሱስ ክርስቶስ እንጸልይ አሜን